የኤሮብ ምሽት ሰኔ 2014 ዓመተ ምህረት የጋቢና ቪኦኤ መስተናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? መስተናዶውን እየመራው ኤደን ገረመው ከአቀናባሪያችን ኤልያስ አስረ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ዘጋቢዎች የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብረን የምንዘልቅ ይሆናል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹ እናስተዋውቃለን።
አንድ ተሞክሮ የዋው ካታር ላይ ነው መሰለኝ ትሬደን እንዳን ዲጎሽ ላይ አንዱ ልጅ በቃ በጣም ፎርስፉሊ ነው የተከራከረ። ለምን ታሰርኩ ነው ህጋዊ ነኝ ለምትል በኤርፖርት ብቻ ስለወጣ ማለት ነው።
በህገወጥ መንገድ ከሀገር ለቀው የሚወጡ ወጣቶችን ለማገዝ ሌላ አማራጭ የተሰኘ ዘመቻ ጀምሯል። በዚህ ዘመቻ ዙሪያ በምሽቱ ዘገባ ይኖረናል። በሌላ ርዕስ ደግሞ የልደት ቀኗን በማስመልከት በማህበራዊ ሚዲያ ላይ 1.2 ሚሊዮን የኢትዮጵያ ብር ማሰባሰብ የቻለች ወጣት እንግዳም ጋር ቆይታ አድርገናል። ሌሎች ዘገባዎችም ይኖሩናል። አብራችሁን ታመሹ ዘንድ በድጋሚ በአክብሮት እየጋበዝን አሁን ወደ ዘገባዎቻችን እንሻገራለን። ለምሽቱ ቀዳሚ ያደረግነው ዘገባ ማህበራዊ ሚዲያውን ላለፉት 3 አመታት በበጎ መልኩ በመጠቀም ላይ ያለች ወጣት እናትን የምናስተዋውቅበት ነው። እንግዳችን ህይወት ታደሰ ትባላለች። ህይወት በቲያትሪካል ስነ ጥበብ የመጀመሪያ ዲግሪ ያላት ሲሆን ኢትዮጵያ ውስጥ በተለያዩ የጋዜጠኝነትና ከስነ ጥበብ ጋር በተያያዙ ስራዎች ላይ ስትሰራ ቆይታ ከቅርብ ጊዜ ወዲህ ኑሯን ሙሉ ለሙሉ ከነመላው ቤተሰቧ በዚህ በዩናይትድ ስቴትስ ሜሪላንድ ግዛት አድርጋለች። ህይወት ላለፉት 3 ተከታታይ አመታት ልደቷን ምክንያት በማድረግ በማህበራዊ ሚዲያ ላይ ገንዘብ በማሰባሰብ የኢትዮጵያ ልብ ህሙማን ህጻናትን እየረዳሽ ትገኛለች። ከህይወት ጋር ቆይታ አድርጊ ነበር። ቆይታችን ህይወት ትክረታን እንዴት ለልብ ህሙማን ህጻናት ልታደርግ እንደቻለች ከምታስረዳበት ይጀምራል።
ለዳንቲ ግንቦት 25 ነው ፈረንጆች ደግሞ ጁንቱ ማለት እነዚህን 2 አመታት በተለይ ኮቪድ በነበረበት ወቅት በአሜሪካ እንደሚታወቀው ብዙ ነገሮች ተዘግተው ቤት ውስጥ ነበር የምናሳልፈውና ከተለያዩ ሀገሮች ቲክታክ ላይ ተገናኝተን አብረን ልክ እንደ ግሩፕ ሆነን የምንጫወት አንዳንዴ ጥያቄ የምንጠያየቅ ጥሩ ግሩፕ ነበረን እና ከእነሱ ጋር ባለን ግንኙነት ሰዓት ማስታወቂያ የሆን 100,000 ብር ለአንድ የልብ ህመምተኛ ህይወቱ ሊታደግለት እንደሚችል ሰማሁ እና በጣም አስደነገጠኝ። እኔ የልጆች እናት ነኝ። የህፃናት ነገርም በጣም ይይዘኛል። ከዚህ በፊትም የመጀመሪያ ልጃችንን ኤቫል አንተናን በወለድንበት ሰዓት የእሱ ልደት አስመልክተን ኢትዮጵያ እያለን እንደዚሁ ስጦታችሁን መጽሐፍ ስጡን የልጃችን ልደት ነው ብለን ሰብስበን ለክበበ ፀሐይ ወድቀው የተገኙ ህፃናቶች የሚያድጉበት ማዕከል ሰጠን ነበር። ያ ልምድ ነበረን እና እንዲህ ለምን ያንን ነገር አሁን እስቲ ካፊ አምጥቼ ያለንበት ሀገር ለመረዳዳትም የእያንዳንዱን ትንንሽ 5 ዶላር ጀምሮ ብናዋጣ 100,000 ብር አይከብደንም አልኩኝና ነገርኳቸው። እንዲህ አይነት ማስታወቂያ ይቻለው ምን ይመስላችኋል ብዬ ጓደኞቼን አማከርኳቸው። ጎን ለጎን ደግሞ ለመቄዶንያ የአረጋውያን እና የአምሮን ማን መጫማቸው ዳይፐርስ ሲሰበስብ ያውቁኛል። ብዙዎቹም ዶኔት ያደርጉ ነበር እና እንዲህ ደስ ይለናል የምትሰሪውን ስራ እናውቃለን። ስለዚህ ኃላፊነቱን አንቺ ወስደሽ ጊዜሽን ተሰጠሽ ለምን እኛ ማኪያቱን እንጠጣበት እንሰጣለን። ያ ደግሞ ልጆችን ካተረፈ ደስ ይለናል አሉ። ልክ እንደዛ ነው የመጀመሪያውን ገንዘብ መሰብሰብ የጀመርኩት።
የመጀመሪያው 100,000 ብርን ስታሰባስቢ በምን አይነት መልኩ ነበር የምታሰባስቢው? ገቢ ለማሰባሰብ የምትጠቀሚው መንገድስ ምንድን ነው?
የመጀመሪያውን 100,000 ብርን ሰበሰብ ካሻፕ ቤሞ ነበር የተጠቀምኩት። ላይቭ ላይ ሆኜ ነበረ። ጓደኞች የሚሰጡኝን የገንዘብ መጠን እዛው እየተናገርኩ ሌሎችን ደግሞ የበለጠ እያነሳ የቻለ 100 ዶላር 50 ዶላር 20 ዶላር 10 ዶላር ገንዘቡን ደግሞ ማዋጣት ያልቻለ ላይቭን ሼር እያደረጉ ሊሰጡ ይችላሉ ብሎ የሚያስቡትን ሰዎች እየቀበዙ በእንደዚህ አይነት መንገድ ነበር 100,000 ብሎ የሰበሰብኩት። ባለቤቴ እንደዚሁ አጋጣሚ አመሰግኑ ፈልጋለሁ ጋዜጠኛ አንተነህ ከበደ በጣም መልካም ባል ነው። ማታይ ልጆቼን ቴኬር አድርጎ የማስተኛቱን የእነሱን ነገሮች ሸክሜን ሁሉ እሱ ላይ ጥዬ ማታ የምተኛበትን ሰዓት ነው የምጠቀመው።
እንግዲህ ሰዎች ገንዘባቸውን ከሰጡ በኋላ ገንዘቡ የታሰበበት ቦታ ላይ መድረሱን ማረጋገጥ ይፈልጋሉ። በዛ ላይ ደግሞ ገንዘብ መሰብሰቡ ብቻ ሳይሆን የታሰበበት ቦታ ላይ ማድረሱን ወይም ቃል የተገባውን ገንዘብ በሙሉ ማሰባሰቡም የራሱ ተግዳሮቶች አሉትና ያጋጠሙሽ ተግዳሮት ምትያቸው ነገሮች ምን ነበሩ?
እውነት ነው እንደዚህ የእርዳታ ስራ ከታማኝነት ከግልጽነት ጋር ሊሆን ይገባል። ቀጣይነት እንዲኖረው ሰዎች ገንዘባቸውን ሲሰጡ የት እንደደረሰ ምን እንደተደረገበት ካወቁና ውጤቱን ካዩ የበለጠ መርዳት ይችላሉ። እኔ መጀመሪያ ሲልኩ ላይቭ ላይ ነው ማደርገው። ቀደም እንደነገርኩሽ ቀጥታ የትኛውም ሰው የላከውን የገንዘብ መጠን እየጠራው እዛው አንድ ላይ ሆነን ደምረን ከጨረስን በኋላ ቀጥታ በባንክ ቤት ወደ ልብ ማን ማከለ ካለው ከዛ እነሱ ደግሞ ደረሰኝ ይሰጡኛል። ያን ደረሰኝ ፖስት አደርጋለሁ እና ገንዘቡ የት እንደደረሰ ማንደታክምበት በሁሉም ሶሻል ሚዲያዎች ላይ ፖስት አደርጋለሁ። ልጃቴ ከመሆኑ ከሶስት ወይ ከአራት ወራት በፊት እየሰበሰብኩ በነበረበት ወቅት እኔ በቅንነት ገንዘብ መሰብሰብን መላኪን ብቻ ነበር ያየሁት። ለካ በዚህ ሀገር ህግ በግል አካውንት ከተለያየ ቦታ ገንዘብ እየመጣ ተሰብስቦ ወደ ሆነ ሀገር መላክ ግልጽ የሆነ ነገር ስለሌለው ተቀባይነት አልነበረውም እና ባንኪን ዘግቡብኝ። ያ ነገር ትንሽ አስደንግጦኛል። ጎድቶት ነበረ። መልካም ነገር እየሰራው ነው ብዬ አስቤ ባንክ ከዛ ሲዘጋና በኋላ ላይ ልክ ናቸው የሀገሩ ህግ ነው ማክበር አለብኝ ሰዎችንም ማማከርና ሳይከን ብዬ እንዴት ነው ሰው መርዳቴን ብቻ ሳይሆን ፋሚሊን ፕሮቴክት ማድረግ አለብኝ እንዴት አድርጌ ነው መቀጠል ያለብኝ ብዬ አሰብ። ነን ፕሮፊት አደረግኩት ከፍ አለ ማለት ነው። ቤዙ ሶሻል ሚዲያ ቢሆንም ላይፍ ፎር አፍሪካ ብዬ ኢትዮጵያውያንም ብቻ ሳይሆን አፍሪካውያንንም መርዳት የሚችል ደረሳ አድርጌ ፈቃድ አግኝቼ መስራት ጀመርኩ ማለት ነው። እንግዲህ ከቻሌንጅ ውስጥ ትልቅ መልካም ነገር አግኝቻለሁ።
እውነት ነው። ያየሽበትን መልኩ ደግሞ ደስ ይላል። ሁሌም አንድ የሚሰፍትን ነገር ውጤት ይዘው ነው የሚመጣው። እነዚህ አሁን ቲክቶክ ላይ የምታደርጋቸው የተለያዩ ጨዋታዎች አሉ፣ ሰዎች ተጋብዣለሽ ነው። እስቲ ምን ምን ነገሮችን ያካተቱ ናቸው? ምን አይነት ጨዋታዎች ናቸው? አድማጮች እንዲገባቸው
ቻሌንጅ እንደራረጋለን ቲክቶክ ላይ እንግዶችን ይዤ ይገባለሁ። ሁለት ሆነን እንገባና ኮመንት ላይ ያሉ ሰዎች ይህንን ካደረገ እኔ ይህን ያህል ገንዘብ ከፍላለሁ፣ የተለያዩ ዱቄት ከተቀባ እንቁላል ከጠጣ ተብሎ በተለያዩ ሶሻል ሚዲያዎች ያው እነዚህ አይነት ቻሌንጆች ይታወቃሉ እና እኛም ለመልካም ነገር ለምን አንወስደውም ይህንን ብለን ነው ያሰብነው። ልምድ የወሰድ ነው እና ከንቧ ፋሚሊ ነው ቻሌንጅን የወሰድ ነው። በዚህ አጋጣሚ አመሰግናቸዋለሁ። ደግሞ አንዳንዴ ደግሞ ሰዓሊዎች ስዕላቸውን ይሰጣሉ፣ ልብሶችን የሚሰሩ ሰዎች ልብሳቸውን ይሰጣሉ እና ጨረታ ይደረግና ደግሞ የተጫረተበትን ገንዘብ ያህል ገቢ ይሆናል ለህፃናቱ ለሚደረገው እንቅስቃሴ።
እሺ፣ እስካሁንስ አሁን ለምሳሌ ምን ያህል ገንዘብ አሰባሰብሽ? አሳክቻለሁ መታያቸው ግቦችስ ምንድን ናቸው?
መጀመሪያው ከትንሹ ገንዘብ ጀምሮ ከመቶ ሺህ ብር እንግዲህ አንድ ህፃን ማሳከሚያ ነበር 100 ሺህ ብር። ከዛ ጀምሮ ሰበቦችና ምክንያቶች እየፈጠርን ያው ልጆቹ እንዲታከሙ 800 ሺህ ድረስ ሰበሰብኩ። በኋላ ላይ 500 ሚሊዮን አልኩና ተሳካ። በጣም ገረመኝ። 5 ልጆች ማሳከሚያ ነው አልኩኝ። በኋላ ላይ ልደቴ ደረሰ። እኔ ከሆነ ለምንድን ነው 1 ሚሊዮንን አቅጄ 10 ህፃናትን የምታከሙት አልኩኝ። ከዛ 1 ሚሊዮን ተሳካ። የዛሬ አመት ልደቴ ላይ 10 ህፃናቶች፣ ከዛ በፊት 800 ሺህ 1.8 ሚሊዮን ሆነ። በአሁኑ ልደቴ ትልቅ ነበር እቅዴ። እውነት ለመናገር 10 ሚሊዮን ነበር ማሰባሰብ ያቀድኩት፣ ግን በተለያዩ ቦታዎች እርዳታ እየተሰበሰበ ነበር። የኔ የግል አካውንቴ ላይ ያን ሁሉ ገንዘብ መሰብሰብ አይቻልም እና ነን ፕሮፊቱ መጨረስ ነበረበት እና በዛ ምክንያት ሁኝ 1.2 ሚሊዮን ሰበሰብ። ያ ደግሞ የ12 ህፃናትን ህይወት ይታደጋል ማለት ነው። እንግዲህ በእነዚህ 2 አመታት ለልብ ህሙማን ህፃናት ማዕከል 3 ሚሊዮን ብር ሰብስብ ያለው የኢትዮጵያ ብር 30 ህፃናቶችን የሚያሳክም ማለት ነው። ነገር ግን ይህንን ገንዘብ ሳሰባስብ የኔ ብቻ ውጤት አይደለም። ገንዘባቸውን በተለያየ የኢትዮጵያ ክፍል ሆነው ሳያውቁኝ አንድ ቀን እንኳን ሳያገኙኝ ገንዘባቸውን ያዋጡ የሶሻል ሚዲያ ጓደኞቼ፣ ፎሎወሮቼ፣ ቤተሰቦቼ፣ ጓደኞቼ በጣም ደጋግ የሆኑ ጥሩ ልብ ያላቸው ሰዎች እርዳታ ስለተጨመረበት 3 ሚሊዮን ብር የመሰብሰብ እድሉን አግኝቻለሁ።
ቀጣይ ምን ወስዶ አላማሽ?
በቀጣይ የማስበው ነገር እንግዲህ አንድ ነገር ላይ ትኩረት ማድረግ ስለምፈልግ አሁንም የልብ ህሙማን ህፃናቶችን ሶሻል ሚዲያውንም በማድረግ እዚሁ ደግሞ ኤሪያችን ላይ እየሰሩ ያሉ ንግድ ቤቶችንም በመጠየቅ በሚችለው አጋጣሚ ሁሉ የልብ ሕሙማን ሕፃናቶችን እያገዝኩ መቀጠል እፈልጋለሁ። ሰው የሀገራችንን ነገር ደግሞ የተወሰነ መስራት ከቻለን በኋላ እያደገ ሲሄድ መቼ እንደሆነ ምን ያህል ዓመት እንደምንስቱ ባላውቅ እንኳን ትልቁ ህልሜ ደግሞ ከኢትዮጵያ አልፎ አፍሪካን ማገዝ።
እንግዲህ አሁን ብዙ ነገሮች አሳክተሻል፣ ወደ ድርጅትም ተሻግረሻል። እንደ ግለሰብ ደግሞ ከሰሞኑ ላንድ ሽልማት ተሸለምሽ። እስቲ ስለሱ ንገሪኝ።
የልጆቹ ህይወት መዳን ለኔ በጣም ትልቅ ሽልማት ነው። ግን ደግሞ በመድረክ ላይ በህዝብ ፊት ደግሞ አክብረው ይህ ነገር ትልቅ ስራ እየሰራች ነው፣ ችግዝ ልናበረታት ይገባል፣ በቀጣይ ደግሞ ብዙ አደራ ጥለንባታል እንደማለት ደግሞ ጣፋጭ ህይወት ሽልማት አሁን ለሁለተኛ ጊዜ የተደረገ ሶሻል ሚዲያ መልካም አሻራቸውን ያሳረፉ ወጣቶችን የሚሸልሙበት ፕሮግራም ነው። ስለሸለሙኝ ተወካዮችን ልኬ ሽልማቱን ተቀብለውኛል። በጣም ደስ ብሎኛል። ይህ ላይ ቀላል ነገር አይደለም እና አደራ እንደጣላችሁብኝ ተሰምቶኛል። የበለጠ እሰራለሁ። ክበሩልኝ ማለት እፈልጋለሁ።
እንኳን ደስ አለሽ በድጋሚ። እሺ ህይወት፣ በጣም ነው የማመሰግነው።
እኔም በጣም አመሰግናለሁ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ እለታዊ መሰናዶ ነው። ዝግጅቶቻችንን amharic.vnews.com ላይ እንዲሁም ደግሞ በፌስቡክ ገጻችን በአምሃሪክ ላይ ልታገኙዋቸው ትችላላችሁ። በሳተላይትም ኢትዮሳት ላይ እንድትከታተሉን እንጋብዛለን። ወጣቶች በተለይ አስተያየትና ጥያቄዎቻችሁን እንድትልኩልን እናበረታታለን። ወደ ተከታዩ ዘገባ ደግሞ እንሻገር። በየዕለቱ በህገ ወጥ ስደት ምክንያት በርካታ ወጣቶች እስከሞት ድረስ ለሚያደርስ አደገኛ ሁኔታ ይደረጋሉ። ለስደት ከመውጣታቸው በፊት ደግመው እንዲያስቡበት ለማድረግ ለመሰደድ ከወሰኑም ተጋቢ አማራጮችን እንዲመርጡ ለማሳሰብ ያለመ ዘመቻ ከሰሞኑ ተጀምሯል። ሌላ አማራጭ አለ የተሰኘው ዘመቻ አስተባባሪ የዓለም ስራ ድርጅት የኢትዮጵያ ቅርንጫፍ ነው። ሀብታውን ስዩም ስለ ዘመቻው ብሎም በተያያዥ ጉዳዮች ላይ የበለጠ ለመረዳትና ለማወቅ የተቋሙን ቀጠናዊ እና የስደት ጉዳዮች ዋና የቴክኒክ አማካሪ አይዳ አወልን በስልክ አነጋግሯቸዋል። አይዳ አወል የአሁኑን ዘመቻ ግብ አስቀድመው ያብራራሉ።
ያው እንደሚታወቀው ብዙ ወጣቶች ወደ ተለያየ ሀገራት እየፈለሱ ያለበት ሁኔታ አለ ኢትዮጵያ ላይ። አንዳንዴ ግራና ቀኝም ሳናይ አንድ መንገድ ብቻ የሚያዋጣን መንገድ ስደት ነው እያለን ወይ ወደ ውጭ መፍለስ ነው እያለን እያሰብን የመጣንበትን ባህል ይታያል ባለፉት 5-10 ዓመታት። ለዚህ ሌላ አማራጭ ለሚለው ካምፔን ወደ ግራና ወደ ቀኝ አይቶ ወጣቶቹ የሚያዋጣን ወይ የሚሻለን መንገድ ይሄ ነው ብለው እንዲሄዱ ነው። በውጭ ሀገር ላይ የተሻለ ሁኔታ አለ የሚለውን አስተሳሰብ እንደምናየው ብዙ አደጋ ደርሶባቸው ብዙ ችግር ደርሶባቸው የሚመለሱም ወገኖቻችን ስላሉ አድቫንቴጁና ዲስአድቫንቴጁ በደንብ አይተው ሊሄድም ካለባቸው ደግሞ በህጋዊ መንገድ እንዲሰደዱ ነው። ለዚህ ካምፔኑ አንደኛ ምርጫችሁ ነው ወደ ግራ ወደ ቀኝ እዚህ ሀገር ላይ ሰርቶ የሚቀየር ብዙ ወጣቶች አሉ እንደምታውቀው። እሱንም አማራጭ ይሁንና የሚያዋጣችሁ መንገድ ውሰዱ ነው። ወደ ውጭ መሄዱን ከሆነ ምርጫው ወጣቱ መብቱ ነው። ግን ይሄ ደግሞ ህገወጥ ስታችሁ የህጋዊው አማራጭ ተጠቀሙ ነው። ተመላሾችም እንደዚሁ መተው ብዙ ጊዜ መመላለስ ባህሪ ያለ እንደምታውቀው ይመጡና ተመልሰው ደግሞ እንደገና ወደ ስደት ይላሉ። ኢቭን ዶ ምንም ሳይዙም ቢመጡ ከተመለሱ በኋላ እዚህ የሰሩ ልጆችም ብዙ በጣም ሰክሰስፉል የሆኑ ስላሉ እዚህ ሀገርም ደግሞ ሰርቶ መቀየር ኦፕሽን ነው። ለዚህ እሱንም አማራጭ ቢወጥ ነው ዋና አላማው የካምፔኑ።
ይህንን ዘመቻ ለመዘርጋት ከማሰባችሁ በፊት ወጣቶች ቀድሞውኑ ወደ ስደት ከስደቱም ደግሞ ህገ ወጥ አዘዋዋሪዎችን የሚመርጡበትን ምክንያት የተገነዘባችሁ ይመስለኛል። የተለያዩ ጥናቶቻችሁ ውስጥ የተወሰኑ ምክንያቶችን አጠራ አድርገን ማስታወስ እንችል ይሆን? ለምንድን ነው ሰዎች በዛ ውስጥ ለማለፍ የሚፈልጉት?
ባርነው ጥናቶች የሚያሳየን ምንድነው? አንድ ህጋዊና ህገ ወጥ የትኛው ነው የሚለው ለይቶ ማያውቅ ብዙ ዜጎች ስፔሻሊ ወጣቶች አሉ። አንድ ተሞክሮ ካታር ላይ ነው መሰለኝ ስርቤት ሄደን የኛን ዜጎች ለማየት አንዱ ልጅ በቃ በጣም ፎርስፉሊ ነው የተከራከረን። ለምን ታሰርኩ? እኔ ህጋዊ ነኝ። ለምትል በኤርፖርት ብቻ ስለወጣ ማለት ነው። ብዙ ሰው ቲኬት እና ፓስፖርት ይዞ ሲወጣ ራሱን እንደ ህጋዊ አድርጎ ነው የሚያየው። ግን ህጋዊ ብዙ የሚያስፈልጉት ፕሮሰሶች አሉ። እንደምታውቁ በኢትዮጵያ ብቻ ህጋዊ ሳይሆን በተቀባይ ሀገርም ህጋዊ ለመሆን ማለት ነው። የሁለቱንም ሀገር ህግ ጠብቀን ስንሄድ ነው። ህገወጥ ደላሎችም አይ ህጋዊ ነው የሚሉ ብዙ አሉ። even though license የላቸውም በቃ መንገድ አይደለም የሚያስጡት ለዚህ እንደዚህ አይነት ኢንፎርሜሽን ስለሚሰጧቸው አንድ የማሳሳትና ትክክለኛ ኢንፎርሜሽን አለመኖር አንዱ ቻለንጅ ነው። ሁለተኛ ደግሞ ብዙ ጊዜ ህገ ወጥ ደላሎች ኮሚኒቲ ውስጥ ነው ያሉት። ጎረቤታችን ናቸው፣ ዘመዶቻችን ናቸው፣ የምናውቃቸው ሰዎች ናቸው። ለዚህ ውጭ ሄደሽ ላይፍሽ ይቀየራል ወይ ላይፍሽ ይቀየራል እንዲህ አይነት ደሞዝ ታገኛለህ ማይሆን ነገር ሲሉን የማመን ባህላችን ኃይል አለ። ከምጣኔ እኔ አሁን ማታቀኝ ሰው ሆኜ ከምነግርህ የሚያቀሰው ሲነግርህ የመስማትና የማመን ድላለን አለ። እዛው ኮሚኒቲ ውስጥ ያሉ ስለሆኑ ብዙ ጊዜ ደላሎቹ ህገወጥ ደላሎቹ ቶሎ አሳምነው ልጆቹን አስቀይረው የመውሰድ ባህሪ አለ። ሶስተኛ ደግሞ አንዳንድ የህጋዊ መንገድ ተንሰሱ እኛ ባረገረው ተናታውን ስናይ እንጂ in terms of ዋጋ ካየው ሚራክሳ የህጋዊ ሰው ማቀው ህጋዊው መንገድ ለአነስተኛ ስራ ቢሄዱ ወይ ለቤት ተራጀ መስፈርት ላይ ለሚሰማሩ ክፍያ በህጉ መሰረት ክልክል ነው። ለዚህ በህጋዊ መንገድ ከሄዱ የሚከፈለው ብር ያነሰ ነው። ግን አንዳንዴ የሚወስደው ጊዜ ትንሽ ጊዜ ተጫለብል ያው ፕሮሰሶች ተከትለን ነው የጤናው ምርመራ ለፖሊስ ጋር እንትን ከወንጀል ነፃ መሆን አለ የተለያዩ ፕሮሰሶች ያው በተቀባይ ሀገር እና በላኪ ሀገር ያለው ስምምነትን ፕሮሰስ ሁሉ ስለሚያደርግ ትንሽ ጊዜ መውሰድ ባህሪ ያለው። ያሁን ጊዜ ወጣት ደግሞ ያው ቶሎ ወደ ስራ ለመግባት ፍላጎት ስላላቸው አንዳንዴ ህገ ወጡ ደግሞ ምንም ፕሮሰስ የለም አንዱ ብርን ከፈልክ መውሰድ ነው። አንዱ እሱ ነው ምክንያቱ ይጀርብ ብዬ ማነሳው ሶስቱ ነው።
እንግዲህ ከዚህ ዘመቻ በፊት በቴክኖሎጂ እየታገዛችሁ ወደ ስደት መውጣት ሀሳብ ላላቸውም ሆነ ለተመላሾች የሚበጁ መረጃዎችን ለመስጠት ጥረት ታደርጋላችሁ። ቀደም ባለው ጊዜ ስራ፣ አሁን ላይ ደግሞ የጉዞ ስንቅ የተባሉ በስልክ ላይ መተግበሪያዎች እንዲገነቡ ድጋፍ አድርጋችኋል። ከመተግበሪያዎቹ ተጠቃሚዎች ያገኛችሁት ምላሽ ምን ይመስላል? ወጣቶችስ እነዚህን መተግበሪያዎች እነዚህን የመረጃ አማራጮች በምን መልኩ እየተጠቀሙ ይገኛሉ?
የጉዞ ስንቅ ያው መልክቱ ለሚያስፈልግ ስንቅ ነው። የጉዞ ስንቅ አላማው ወይም አሁንም ለወጣቶች እየተጠቀመበት ያለበት ሁኔታ ምንድን ነው? ከመሄዳችሁ በፊት ምንድን ነው ኤግዛክትሊ ፕሮሰሱ? ለምን እኔ ብነግርህ ወይ ሌላ ሰው ቢነግርህ ትክክል ያልሆነ መረጃ ባለማወቅ በክፋት ብቻ ሳይሆን ባለማወቅም እናሳስታለን ሰውን አይደል? አንዳንዴ እዛ ላይ ግን ባለው ህግና መሰረት በእጃቸው አክሰሰብሊቲ ሁሌ የለም ስማርትፎን ባለበት ሁኔታ አዲስ ወጣቶች የሚፈልጉትን ኢንፎርሜሽን ከመሰደራቸው በፊት ምን ፕሮሰስ ፎሎ ማድረግ እንዳለባቸው፣ ምን አይነት መንገድ መሄድ እንዳለባቸው፣ መንገድ ላይ ምን እንደሚጠብቃቸው ኤርፖርት ላይ አምሹር ሁላችንም ያጋጠመናል ብዙ ጊዜ ድንግርግሬ ማለት ለስራ የሚፈልሱ ዜጎቻችን ከሩራል ኤሪያ ወይ ደግሞ ከገጠር አካባቢ የሚመጡ ናቸው እና ይሄ ኤርፖርት ላይ ገብቶ ትንሽ ግራ የማጋባትም ስላለ አሁን ስልኳን ወይ ስልኩን ከያዘ በቃ እንዳሉ ኦንላይን ቼክ ማድረግ ይችላሉ። እስካሁን በሰማ ነው በጣም ፖዚቲቭ ነው እየተወሰደ ያለው። የጉዞ ስንቅ ከመሰደድ በፊትም ከተሰደዱ በኋላም እዛ አረብ ሀገር ላይ ካየኸው ብዙ ኢንፎርሜሽን የአረብ ሀገር ላይ ያለው ሁኔታ ኢቨን ኢንኬዝ አሁን አንድ አደጋ ቢደርስባቸው ማንን ኮንታክት ማድረግ አለባቸው እሱ ኢንፎርሜሽን አለበት። ለዚህ በጣም ጠቃሚ እንደሆነ ነው እስካሁን ባገኘ ነው መረጃ።
በመጨረሻ እንድናነሳው የፈለኩት አንድ ጉዳይ ከስደት ተመላሽ ለሆኑ ዜጎች የምትሰጡት የስልጠና መርሃ ግብር አለ። ይሄ መርሃ ግብር ከምን ደረሰ? ወጣቶች ልማቸውን በሀገራቸው ማሳካት እንዲችሉ በማሳመን ረገድስ ምን ያህል ተሳክቶላቸዋል?
እንደኔ በጣም ተሳክቶልናል እላለሁ። ቻሌንጁ ሪሶርስ እና እንደምታየው የሚመለሰው ዜጋ ቁጥር በጣም ብዙ ነው። እኛ ልንደርስ የተቻለው ቁጥር አነስተኛ ነው ኮምፕሬስ ታደርገው እንጂ ብዙ ተመላሾች እንግዲህ በእኛ ኤክስፒሪየንስ ምናየው ኦፖርቹኒቲውን ካገኙ መሄድ አይፈልጉም። እውነት እንነጋገር ከሆነ በተለይ ደርሶ የመጡ ልጆች ተመላሾች ኦፖርቹኒቲ ሳይኖር ሲቀር ነው ወደ ውጭ የሀገሩ የሚያዘነብሩት። ምን አማራጭ አለ? ቤተሰብ ማስተዳደር አለ፣ ኃላፊነት አለ፣ ራሳቸውን የሚሆት መቀየር ይፈልጋሉ። ኦፍኮርስ አሁን እኛ የክህሎት ስልጠና እንሰጣለን። ሳይኮሶሻል ሰፖርት ካስፈለገ ይሰጣል፣ የብድር አገልግሎት ይሰጣል። ይህን ካረግም በኋላ እውነት ለመናገር ተመልሶ የሚሰደድ ተመላሽ በጣም ጥቂት ነው። በጣም በጣም አናሳ የሆነ ቁጥር ነው። በብዛት እዚሁ ደስ ብሏቸው ህይወታቸውን ቀይረው ግን ትሬኒንግ ላይ ምንድነው ላይፍ ስኪል እንጨምራለን ለምትል አንዳንዴ ሲመጡ ያው ትንሽ ዲሞቲቬትድ ሆነው ተስፋ ቆርጠው ምናምን ስለሆነ እንደሚችሉ በራሳቸው መቀየም እንደሚችሉ ኤንታይም እኔ ደስ ይለኛል አሬንጅም ልናደርግልህ እንችላለን እንዴት ኢንካሬጅ እንደሚሆኑ ስልጠና ከወሰዱ በኋላ
እርግጠኛ ነኝ ነው የሚሉ ሰክሰስፉል እንደምንሆን እዚሁ ሀገር ላይ የሚያስደስት ውጤት ነው እያገኘን ያለ ነው። ተመላሾች ላይ በምናደርገው ስራ ወደ ስራ ይገባሉ፣ አገራቸውን ንግድ ይከፍታሉ። ወደ ስራ መግባት ፍላጎት ያላቸውን ሊንክ እናደርጋቸዋለን ከኤምፕሎየር ጋር ከአሰሪዎች ጋር። ግን ማጆሪቲው ያው የራሱን ስራ ነው መክፈት የሚፈልገው ሳውተን ፕሬመንሳይ። ለዚህ የብድር አገልግሎት ወይ ደግሞ አንዳንዴ ኢንካይንድ ሰፖርት የሚያስፈልጋቸውን እቃ እንገዛላቸው ነው ደስ በሚገቡበት ሁኔታ ነው ያለው። በእውነቱ አስደሳች ነው። ግን ቅድም እንዳልኩት በየቀኑ ከሚመጡት ቁጥር ጋር ስታስተያዩ የእኛ ቁጥር አናሳ ነው። የሰማሰብ ነው ስፔሻሊ ወደ ሌበር ማርኬት ለማስገባት በጣም ብዙ ብር አስፈላጊ ስለሆነ እንጂ ሰክሰስፉል ነው።
እጅግ በጣም አመሰግናለሁ ወይዘሮ አይዳ አውል። በዓለም የስራ ድርጅት የተሻለ ቀጠናዊ ስደት አስተዳደር መርሃ ግብር ወደሚለው ወደ አማርኛ ለመመለስ ሞክረናል። በዛ ውስጥ የዋና የቴክኒክ አማካሪ ነሽ። ለነበረን ቆይታ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ ሀብታሙ።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። ነዋሪነታቸውን በውጭ ሀገራት ለማድረግ የመረጡ በርካታ ኢትዮጵያውያን ወላጆች በስደት ከኢትዮጵያ ከመጡ በኋላ ትልቁ ህልማቸው ልጆቻቸውን ለትልቅ ስኬት ማብቃት መሆኑን ይናገራሉ። ይህን ለማድረግ ደግሞ ከልጅነታቸው ጀምሮ ክትትል ከማድረግ ጎን ለጎን በተለይም ደግሞ በከፍተኛ የትምህርት ተቋማት ዩኒቨርሲቲዎች ውስጥ ትምህርታቸውን እንዲማሩ ማድረግ ይጠበቅባቸዋል። ይህን ለማድረግ በቂ ገንዘብ ማጠራቀምም ይጠይቃል። ለመሆኑ ወላጆች ገቢያቸውን ተቆጣጥረው በበቂ ሁኔታ ለልጆቻቸው የትምህርት ገንዘብ ማጠራቀም የሚችሉት እንዴት ነው በሚለው ሐሳብ ዙሪያ ስመኝሽ የቆየ በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ የገንዘብ ነክ ጉዳዮች አማካሪ ጋብዛለች። በቅድሚያ ራሳቸውን በማስተዋወቅ ይጀምራሉ።
የሲ እሳቱ ወይም ደግሞ የሲ ናይት እሳቱ ባላለሁኝ የሁለት ወንዶች ልጆች እናት ነኝ። እንግዲህ በሙያ ደረጃ በሪልስቴት እና በፋይናንሻል ሰርቪስ ውስጥ ላለፈው 22 ዓመት አገልግያለሁ። የኤቲ ፋይናንሻል ኤልኤልሲ መስራች እና ባለቤት።
በተለያየ ምክንያት ወደ አሜሪካ ሀገር የሚመጡ ወላጆች ልጃቸውን በሚያሳድጉበት ጊዜ የሚገጥሟቸው ችግሮች ወይም ተግዳሮቶች ምን አይነት ናቸው?
እነዛ የባህል አጀስትመንት ያስፈልገናል፣ የቫሉ አጀስትመንት ያስፈልገናል። ከምንኖርበት ይዘን የመጣ ነው ጥሩ ቫሉ እና እዚህ ካለው ጋር አጀስት እያደረገን የምንሄድባቸው ነገሮች ናቸው። ስለዚህ ብዙ አጀስት ከምናደርጋቸው ነገሮች ልጆችን ማነጋገር በባህላችን አልተለመደም። ስለዚህ ልጆችን ማነጋገር፣ መጠየቅ፣ ማዳመጥ እነዚህ ልጆች ስኬታማ እንዲሆኑ እኛም ደግሞ ምን ላይ ስራት እንዳለብን ዳይሬክሽን የሚሰጠን ነገር ስለሆነ እዛ ላይ ማስኮር ያስፈልጋል። በሁላችን በልጅ መግረሱ በአንዱ ላይ እንዲኖር ይገባል። ቀይ መስመር ብለን የምንለው መኖር አለበት። አባትና እናት እንደፈለገ የማይናገርበት ቦታ አለ፣ ልጆችም እንደፈለጉ የማይናገሩባቸው ቦታዎች አሉ። እነዛን ለይቶ ማወቅ ያስፈልጋል። ስለዚህ ዓለም ሊቀበለው የሚችል ልጅ ማዘጋጀት የሚችለው እንዴት ነው ብሎ የፈጠራ ችሎታውን ወላጅ ማዳበር አለበት። አለበለዚያ በዚህ በ21ኛው ክፍለ ዘመን ለማሸነፍ በጣም ከፍተኛ የሆነ የፈጠራ ችሎታ፣ ትዕግስት፣ እውቀት፣ ገንዘብ እና የተለያዩ ፍቅር በብዛት ይፈልጋል። እና ፍቺ ለምሳሌ ሰዎች እንደ ኖርማል ቫሉ አድርገው ወስደውታል። በሀገራችን እንደዚ አይነት ነገር አይደለም። እናትና አባቶቻችን ስናየን ብዙ ሚስማች የሆነ የጋብቻ አይነት ስለሆነ በዛ ምክንያት ሰዎች ፍቺ ያ ነገር ልጆች ላይ የሚያመጣውን ነገር አስኩሮ አያለም። ሰው ብዙ ሲቸገሩ አያለሁ። ብዙ ኮንሰልት አድርጌ እጅግ በጣም አሳዛኝ በልጆች የምትሰኗለ በወላጅ የምትሰኗለ።
ወላጆች ሲያነሱ ከሰሟቸው ውስጥ ለምሳሌ ብዙ ወላጆች ረጃጅም ሰዓት ስራ ላይ ያጠፋሉ። 16 ሰዓት፣ 17 ሰዓት እስከ 20 ሰዓት ድረስ ይሰራሉ። በዚህ ጊዜ ከልጆቻቸው ጋር የሚያሳልፉት ጊዜ እጅግ በጣም የተወሰነ ይሆናል። ወላጆች ይህንን ክፍተት እንዴት ነው መሙላት የሚችሉት? ጊዜ ለልጆቻቸው መስጠት የሚችሉት እንዴት ነው?
እነዚህ ሰዎች በዛ ባለቻቸው አንድ ዴይ ኦፍ ወይም ሁለት ቀን ዴይ ኦፍ እጅግ በጣም ልጆቻቸውን ሲኮተኩቱ ከሚያዋቸው ቤተሰቦች ጋር ቅርበት መፍጠር አለባቸው። የኛ ትልቁ ችግሩ አሁን ለምሳሌ ሌላ በዛው አካባቢ ላይ የሚኖር የሌላ ሀገር ዜጋ ይሁን የዚህ ሀገር ዜጋ ይሁን ግን ከራሱ አካባቢ የተለየ አንድ በዛ ውስጥ ካልቸራሊ ሌላው ቤተሰብ ምን እያደረገ እንደሚያሸንፍ ልንማር እንችላለን። ሁለተኛ ነገር የእነዛ ሰዎች የልጅ አያያዝ እኛ የምንፈልገው ግን ዛሬ ሁኔታው እንድናደር አልፈቀደልን። ከነዛ ሰዎች ጋር ችግራችንን አስረድተን እነዛ ሰዎች ሊደግፉ የሚችሉ ሰዎች መሆናቸውን ፍሬንድሽፕ በመመስረት የጠበቀ ነገር እንዲረዱን እኛና እነሱ ባህሪያችን አንድ ነው ወይ ወይም የተቀራረበ ነው ወይ በዛ ላይ ልጆች ሊቀበሉ ይችላሉ። ሁልጊዜ እኮ አይሞላልንም። እኔም ራሴ አሰ ሲንግል ፓረንት እና እንደ ሪል ስቴት እና ፋይናንሻል ሰርቪስ ፕሮፌሽናል አንዳንድ ጊዜ ቤቶች ሳታይ የሚበሽበት ጊዜ አለ። ሰዎች አካባቢው ላይ ያሉ ባሉ ማረጋቸውን ቤተሰቦች እንጂ ዝም ብዬ ማንንም ሰው አልጠየቅም። ቤቴን ማጠገር ቢሆን በዛው ባለው ላይ እንዴት አድርገው ሊጠቀሙ እንደሚችሉ መለኛ መሆንና ሌሎች ሰዎች ሌቨሬጅ ማድረግ በቃ በጣም ስማርት የሆነውን መንገድ ጥቅም አይደለም።
ልጆች ትልቅ ቦታ እንዲደርሱ ከምናደርግበት መንገድ አንዱ ትምህርት ነው። ቁልፍ እና ወሳኝ ነገር ነው። ልጆች በተለይ ጥቁሮች ሆነን ወደዚያ ገብተን ትልቅ ደረጃ ለመድረስ እና ልጆች በትምህርታቸው ስኬታማ እንዲሆኑ ከልጅነት ጀምሮ ምን አይነት ክትትልና ድጋፍ ያስፈልጋል?
ከልጅነታቸው ጀምሮ ታይም ማኔጅመንት ያስፈልጋል። ሁሉንም ልጆች ናቸው የጫወቱ። እኔም ቢዝነስ የምሰራው ነገር አለለሽ ከመልቀቅ ሰዓት ሰዓት ታረጅለት የመኝታ ሰዓት አለ፣ የማንበቢያ ሰዓት አለ፣ ውጮት የመጫወቻ ሰዓት አለ። የተለያዩ ነገሮች ከወላጅ ጋር ደግሞ የተለያዩ አክቲቪቲዎችን ፓዝል ሊሆን ይችላል ስጫዎች አይኖሮን እየዲቨሎፕ ያደርገኝ እነዛን ነገሮች ፍሬት ማድረግ ያስፈልጋል ከልጅነታቸው። ያምን ይሆናል ልምድ ይሆንና ያ ሀቢት ኤቭሪዴይ ምንም ነገር ሲያደርጉ የሚያደርጉት ነገር አዲስ አይሆንባቸውም። የልጆች ስኬታማነትን ስታይ ወላጅስ ምን ይዞን ይመጣ ከመጣንበት ምን እያየን ያደግ ነው የምንሰጣቸው ያዝነው ነው። ከታላላቅ ሰዎች ያንደኛው እና ስለምሳሌ መጽሐፍ ማንበብ ስለማችል ዘቅዝቅ አንኳ እንዲዛዝን ብላ ፊቱ እየተቀመጠች ለፒኤችዲ ለሜዲካል ዶክተር ነገር ያበቃች ለካሪት እናት አለች ለምሳሌ። ስለዚህ እነዛን ነገሮች ስታይ የዛ ሴት ልቁ ምን እያደረገች እንደሆነ አታውቅም፣ ግን ልጁ ላይ ሳይኮሎጂካሊ ልትፈጥር የፈለገች ነገር ስላለ ብልህ እናት ስለሆነች ነው ያን ያደረገች።
ከክትትል ጎን ለጎን ደግሞ ወላጅ ልጆቹን ለስኬት ለማብቃት ከሚያስፈልገው ነገር አንዱ ገንዘብ ነው። በተለይ ወደ ዩኒቨርሲቲ ተማሪዎች ሲገቡ ከፍለው ነው የሚማሩት እና ወላጅ የሚያስፈልጋቸውን ነገር ማሟላት መቻል አለበት። በዚህ ብዙ ወላጆች ሲቸገሩ ይታያል እና ወላጆች የገንዘብ አያያዛቸው እዚያ ጋር ሲመጡ ምን መሰል አለበት?
ብዙ ነገሮችን ገንዘባቸው ገንዘብ እንዲሰራ ማድረግ የሚገባቸውን ቦታ ከእውቀት ጋር ያለመቸበት ያ ምንድነው ፕሮዳክቶችን ወይም ደግሞ የተለያዩ ኢንቨስትመንቶችን ልጅ ከወለደ ጊዜ ጀምሮ ሰው ለምሳሌ ልጁን በምን እንደሚያሰራ ማወቅ አለበት። የስቴቱን ህግ ማወቅ አለበት። እኛ በምንኖርበት በቨርጂኒያ ለምሳሌ 23 ዓመት እስኪሞላቸው ድረስ በራሳቸው ብድር መውሰድ አይችሉም። ስለዚህ ወላጅ የራሱን ክሬዲት ፍሪ አድርጎ እየጠበቀ ነው ለመበደር ወይስ ሌሎች ቦታዎች ላይ ትንሿን ገንዘብ ትልቅ ማድረግ እየሞከረ ነው የሚለው መልስ መሰጠት አለበት። ስለዚህ የራሴን ታሪክ ሳይሆን ፋይናንሻል ኢንዱስትሪ የሚያመጣውን ነገር ተጠቅሜ ያለው ፋይናንሻል አድቫይዘር ከመሆኔ በፊት የትሬዲንግ ትምህርቶች ሰርቼ ትሬዲንግን ስለተማርኩ የተለያዩ ነገሮችን በራሴ የማደርጋቸው ለራሴ የጠቀሙ ነገሮች አሉ።
እንደምሳሌ የምትቀሻቸው ነገሮች አሉ?
አዎ፣ ቤት ማከራየት፣ ፋይናንሻል ፕሮዳክቶች ላይ ከታክስ ነጻ የሆኑ ነገሮችን ወይም ደግሞ ወለድ ሊወልዱ የሚችሉ እንዴት አይነት መልቲፕላየር ያላቸው ምን ያህል ጊዜ ሊያዋሉት እንደሚችሉ በኮምፓውንድ ኢንትረስት ከእውቀት ጋር ነው። ግን በጣም ብዙ እንደዛ ተብሎ ምንድና ምን ፋይን ነው የሚል ንግግር አለ በኮሚኒቲያችን ነው። እንደዛ ሳይሆን ከቦታ ቦታ እየሄዱ ትርፋቸውንና ኪሳራቸውን ማየት መቻል አለባቸው።
ክሬዲታቸው በጣም ተበላሽቶ ያንን ማድረግ ለትምህርት ላይ መዋል የሚገባቸውን ነገር መዋል ሲያቅታቸው ይታያል እና ምናልባት በዛ በኩል የምትመክሪያቸው ምክር ካለ?
እጅግ በጣም አንቺ ከሹ በላይ እጅግ በጣም ተጨማሪ ነገር ሊሆኑ የሚችሉ ብዙ ነገሮች አሉ። ሰዎች ለምሳሌ ልጅ ወልደዋል እዚህ ጋር መጀመሪያ ያንን ልጅ ቦታ ለማድረስ የሚፈልገውን ነገር ከኛ የሚጠበቀውን ነገር ስናቅ እነዚህ ነገሮች አይምሯችን ላይ ከመጡ አሁን ያንቻቻቸው ነገሮች ስለ ብራንድ፣ ስለ ሶሻል ላይፍ፣ ስለተለያዩ እቃዎች፣ መኪናዎች፣ ቤቶች ምናምን ስለመጣ አናስብም። ይሄ እኔ የማልደግፈው ነገር ነው እና እነዚህ ነው በገንዘባቸው በኩል አጀስት የምናደርገው። ሳናሊሲሳቸው በሚሰራበት ጊዜ ራሳቸውን እንዲያዩ እናደርጋለን እና ይሄ ነው ያለን ይህን ያደረግኩት የሚሉትን የሚያሹበትን እንደነግሱበትን ጊዜ አለን።
በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ።
አመሰግናለሁ። ስመኝ መልካም ጊዜ።
አድማጭ ተመልካቾቻችን ስለነበረን ቆይታ እያመሰገንን የሮብ ምሽት የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። የደንገረሙ መሰናዶን እየመራው ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብራችሁ ቆይታለሁ። ሰላም ተነስጥልኝ ተናገ